Bambino B.O.A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ ህዳር 2/2013 ዓመተ ምህረት ምሽት የጋቢና ቪኦኤ ፕሮግራማችን ጀመረ። በዛሬው ምሽት በአዲስ አበባ አድዋ ድልድይ ተብሎ በሚጠራው ስፍራ ዛሬ የፈነዳ ቦምብ አንድ ሰው አቁስሏል።
እግሩ ላይና እጁ ላይ መጠነኛ ጉዳት ደርሶበታል። ከዛ ውጪ ሌላ የፈነዳ በአካባቢው የነበረ ሰውም አልነበረም።
የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ናቸው። በደረሰው ቦምብ ፍንዳታ ዙሪያ የነገሩንን በአብይ ርዕሳችን ይዘናል።
ተከባቢ መታወቂያ ያላቸውና መገንዳቸውም የምታወቅና ወንጀለኞች ከነ ዶክመንታቸው ነው የተያዙ እንጂ።
የጅማ ከተማ ከንቲባ የሆኑትን አቶ ትጃኒ ናስር ነው የሰማችሁት። በጅማ ከተማ ስለታሰሩ 26 ግለሰቦች አነጋግረናቸዋል። እንደምን አምሽታችኋል የተከበራችሁ አድማጮች። ምሽቱን ከኛ ጋር ከቆያችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ይዛ ኤደን ገረመው እየጠበቀቻችሁ ነው። ወደ እሷ ላሳልፋችሁ።
አመሰግናለሁ ስመኝሽ። በድጋሚ እንደምን አምሽታችኋል። በጅማ ከተማ የህወሓትን ተልእኮ ለማስፈጸም ሲንቀሳቀሱ የነበሩ 26 ግለሰቦች ታስረዋል ሲሉ የከተማው ከንቲባ አቶ ትጃኒ ናስር አስታወቁ። ከንቲባው መሳሪያዎችና ከ700,000 ብር በላይ የሚመነዘር የውጭ ሀገር ገንዘብም ተይዟል ሲሉ ጨምረው አስታውቋል። ዘገባውን ያደረሰን ናኮር መልካ ነው። የዓለም የጤና ድርጅት በዚህ ሳምንት አመታዊ ጉባኤውን እያካሄደ ነው። ድርጅቱ የለውጥ እርምጃዎችን እንዲወስድም ጫናው በርትቶበታል። በሌላ በኩል ድርጅቱ አዲሱ የዩናይትድ ስቴትስ ተመራጭ ፕሬዚዳንት ጆ ባይደን ሀገራቸው ለድርጅቱ የምትሰጠውን መዋጮ ያቋረጠችበትና ራሷን ከድርጅቱ ያወጣችበትን ውሳኔ ይቀለብሳሉ ብሎ ተስፋም አድርጓል። በትላንትናው ዕለት በዩናይትድ ስቴትስ በኮቪድ-19 የታመሙ 61,964 ሰዎች ሆስፒታል መግባታቸው ታወቀ። ይህ አሃዝ ባለፈው ሚያዝያ አጋማሽ ላይ የነበረውን አሃዝ ከ2,000 በላይ የሚበልጥ መሆኑም ተገልጿል። ሆስፒታል የሚገቡት ህሙማን ቁጥር መጨመሩ በተለይም በማዕከላዊ ምዕራብ ዩናይትድ ስቴትስ በርካታ ክፍለ ግዛቶች ያሉ የጤና ተቋማት አቅም ላይ ብርቱ ጫና እያሳደረ መሆኑ ተመልክቷል። አንዳንዶቹ ሆስፒታሎች የመኪና ማቆሚያቸው ላይ የህሙማን ማሳረፊያ ድንኳኖችን እንዲተክሉ ወይም ወደ ሌሎች ሆስፒታሎች ህሙማን ለመላክ ተገደዋል። ዩናይትድ ስቴትስ ውስጥ ትላንትና ብቻ 130,989 ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን ሀገሪቱ በጠቅላላው 10.1 ሚሊዮን የቫይረሱ ተጋላጮችን ይዛ በዓለም ቀዳሚ ሆናለች። በሀገሪቱ በዚህ የፈረንጆቹ ህዳር ወር የመጀመሪያዎቹ 10 ቀናት ብቻ ከ1 ሚሊዮን በላይ የኮሮና ቫይረስ ተጋላጮች መገኘታቸውም ታውቋል። ዋናው የፍልስጤማውያን ተደራዳሪ ሳኢብ ኤርካት በኮቪድ-19 ምክንያት በ65 ዓመታቸው ማረፋቸው ተሰማ። እስራኤል የሚገኝ ሆስፒታል ውስጥ እንዳረፉም ነው የተገለጸው። ሳኢብ ኤርካት ከእስራኤል ጋር ነጻ የፍልስጤማውያን መንግስት እንዲመሰረት የተደረጉ ድርድሮችን ለበርካታ ዓመታት የመሩ ናቸው። በብርቱ ተሟጋችነታቸውም ይታወቃሉ። የፍልስጤም አስተዳደር ፕሬዝዳንት መሐሙድ አባስ በሳኢብ ኤርካት እረፍት የ3 ቀን የሀዘን ጊዜ አውጀዋል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መርሃ ግብሮች ጋር አብራችሁ ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ ለዕለቱ አብይ ርዕስ አድርገን ወደ አሰናዳነው ፕሮግራም እንለፍ። አዲስ አዲስ አበባ ውስጥ አድዋ ድልድይ በተባለው ስፍራ የተገኘ ቦምብ ፈንድቶ አንድ ሰው ማቁሰሉን የከተማው ፖሊስ ኮሚሽን አስታወቀ። በከተማው የተደረገ የሚገኘው ድንገተኛ ፍተሻን ጨምሮ እየተወሰዱ ባሉት የተለያዩ የህግ ማስከበር እርምጃዎች የተደናገጡ ግለሰቦች ቦምቡን በዚያ ስፍራ ሳያስቀምጡት እንዳልቀረ እንደሚጠራጠር ኮሚሽኑ አስታውቋል። ሀብታሙ ስዩም የከተማውን ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታን አነጋግሮ ቀጣዩን ዘገባ አሰናድቷል።
በአሁኑ ሰዓት በሚኒሊክ ሆስፒታል በህክምና ላይ የሚገኝ ግለሰብን ያቆሰለው ፍንዳታ የተከሰተው ዛሬ ማለዳ ነው። የአዲስ አበባ ከተማ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ የተከሰተውን እንዲህ ያስረዳሉ።
ዛሬ ሁለት ከጠዋቱ ሁለት ሰዓት አካባቢ ይካ ክፍለ ከተማ ወረዳ 7 ልዩ ቦታ አድዋ ድልድይ ተብሎ የሚጠራው አካባቢ ጋር አንድ ግለሰብ የታክሲ ረዳት ነኝ የሚል ታክሲ እስኪመጣ ድረስ ለመጸዳዳት ብሎ እዛው ወንዝ ውስጥ ይገባል። ልክ ገብቶ ጥላለብስ ቦታ ጋር ይሄ ያለፈ እዛው ወንዙ ዳር ላይ ቁጭ ያለ በማዳበሪያ ተጠቀለለ ነገር ያገኛል። ያንን ፈቶ ሲያየው እና ሲነካከው ቦምቡ ፈንድቶ በሱ ላይ መጠነኛ ጉዳት ደርሶበታል። የእግሩ ላይ እና እጁ ላይ መጠነኛ ጉዳት ደርሶበታል። ከዛ ውጭ ሌላ የፈነዳ በአካባቢው የነበረ ሰውም አልነበረም። እሱም ለመጸዳዳት ነው ሲገባ የነበረው። ይሄው ነው በቃ የነበረው ሁኔታ ማለት ነው።
ከቦምቡ ጋር በተያያዘ በቁጥጥር ስር የዋሉ ግለሰቦች እንደሌሉ የተናገሩት ኮማንደር ፋሲካ በከተማው እየተካሄደ ያለውን ድንገት ፍተሻን ጨምሮ የተለያዩ የህግ ማስከበር እርምጃዎችን በመመልከት የተደናገጡ ግለሰቦች ሳያስቀምጡት እንዳልቀረ ፖሊስ እንደሚጠረጥር ለአሜሪካ ድምፅ ተናግረዋል።
ሊሆን ይችላል ተብሎ የተጠረጠረ ሰው እና የተያዘ የለም። ነገር ግን ግምታችን እስካሁን ድረስ ባለው ሁኔታ አዲስ አበባ ውስጥ እጅግ በርካታ የጦር መሳሪያዎች፣ የእጅ ቦምቦች፣ የመገናኛ ሬዲዮች፣ የጸጥታ ኃይሎችን የሚይዟቸው መገናኛ ሬዲዮች አይደለም፣ ሌላ የመኪና ጸረ ተሽከርካሪ ፈንጂዎች እና የተለያዩ የእጅ ቦምቦች እየተያዙ ክላሽንኮቭ ጠመንጃዎች፣ የተለያዩ ሽጉጦች በተገኘው ቦታ ላይ ሁሉ ፍተሻ ስናደርግ እያያዝን አንዳንዶቹ ከቤታቸው አውጥተው እንደዚህ ቆሻሻ ማጠራቀሚያ ጠንዳ ላይ እንደዚህ ወንዝ ዳር ላይ እየጣሉም ጭምር ያገኘን ስለሆነ ህዝቡን በጣም በርካታ የሆኑ ጥቆማዎችና ክትትል እያደረገ ጥቆማዎችን እየሰጠ መረጃዎችን እየሰጠ ስለሆነ ያንን ፈርተው ያስቀመጡ ነው የሚል ግምት ነው ያለን።
የኢትዮጵያ መከላከያ ሰራዊትና የትግራይ ክልል ታጣቂዎች በገቡበት ጦርነት ምክንያት በሀገሪቱ ውስጥ ውጥረት መንገሱ ይታወቃል። የኢትዮጵያ መዲና አዲስ አበባም እንዲህ ባለው ሰዓት የደህንነት ስጋቷ ማየሉ ተጨማሪ የደህንነት እርምጃዎችን መፈለጓ አልቀረም። ኮማንደር ፋሲካው እንደሚሉት ኮሚሽኑ ጦርነቱ ከተጀመረበት ቀን ጀምሮ የከተማዋን ደህንነት ለመጠበቅ እየሰራ ይገኛል።
ከነጻ አካላት ጋር በመሆን በሰሜን እዝ ላይ ጥቃቱ ከደረሰበት ቀንና የኢትዮጵያ መከላከያ ሰራዊት ዘመቻውን ከጀመረበት ጊዜ ጀምሮ ህግ የማስከበሩን ዘመቻ ከጀመረበት ጊዜ ጀምሮ እዚሁ እያደርን እዚሁ እየዋልን እስካሁን ድረስ የከተማው ሰላምና ደህንነትን በማረጋገጥ አጠራጣሪ የሆኑ ሰዎችንም ሆነ ያሉት ነገሮችን በመያዙ ላይ በጣም ከፍተኛ ስራ እየሰራ ነው። ብዙ ነገሮችንም ይዘናቸዋል። ቅድም የገለጽኳቸው ነገሮች በፍተሻ በአሰሳ እና በጥቆማ የተያዙ ናቸው። ስለዚህ እቅድ ወጥቶበት በፖስት ኮማንድ ተደራጅቶ በጣም ጠንካራ የሆነ ስራ እየተሰራ ነው። ህብረተሰቡም እየሰጠ ያለው ጥቆማ እጅግ በጣም ከፍተኛ ነው። እውነት ለመናገር ሁሉም ሰው እንደ ፖሊስ ሆኗል ብዬ ልናገር እችላለሁ። አንድ ሆኖ እያንዳንዱ እዚህ አካባቢ እንደዚህ አይነት ሁኔታ ያለ ቶሎ በአስቸኳይ ድረሱ የሚል ሌሊትም ቀንም ጥቆማ እየሰጡ ነው። በሚሰጠው ጥቆማ መሰረት ቶሎ ሄደን እየገባን የምንላቸው ነገሮች በተጨባጭ ናቸው። ህዝቡ የሚሰጠው መረጃ በጣም ተጨባጭ የሆኑ የተባለው ነገር እውነተኛ መሆኑን የሚያረጋግጡ ነገሮችን እያገኘን ነው ያለ ነው። እንግዲህ ይህንን ሁኔታ አጠናክረን ከቀጠልን ህዝቡም የመረጃ አሰጣጡን ከኛ ጋር አብሮ መስራቱን በሚገባ የሚያጠናክር ከሆነ ሊደርስ ይችላል ተብሎ የነበረው ስጋት ሊቀር ይችላል ብዬ አስባለሁ እና ይህን ለማስቀረት እየሰራ ነው እኛ።
ኮሚሽኑ ከተለያዩ አጋር ተቋማት ጋር በመተባበር በሚያደርገው አሰሳ በቁጥጥር ስር የዋሉ ግለሰቦች መኖራቸውን የነገሩኝ ኮማንደር ፋሲካ ቁጥራቸውን በተመለከተ ለጊዜው መረጃው እንደሌላቸው ነግረውኛል። የታሰሩ ሰዎችን ቁጥር በተመለከተ የፌዴራል ፖሊስ ተወካይን ለማናገር ያደረግነው ጥረት በምሽቱ አልተሳካም። በቀጣይ ቀናት ስርጭቶቻችን ለማካተት እንሞክራለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ሀብታሙን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ አድርሱን፣ ይደርሰናል። ወደ ቀጣዩ ዝግጅታችን እንለፍ። በጅማ ከተማ የህወሓትን ተልእኮ ለማስፈጸም ሲንቀሳቀሱ የነበሩ የተባሉ 26 ግለሰቦች መታሰራቸውን የከተማው ከንቲባ አስታወቁ። ከንቲባው አቶ ትጃኒ ናስር ለእኩይ ተግባር የሚጠቀሙት የጦር መሳሪያዎችና ከ700,000 ብር በላይ የሚመነዘር የውጭ አገር ገንዘብም ተይዟል ሲሉ ለአሜሪካ ድምፅ ተናግረዋል። ናኮር መልካ ተጨማሪ አለው።
ባለፈው ሳምንት በፌዴራል መንግስትና በህወሓት መካከል የተፈጠረውን ግጭት ተከትሎ በጅማ ከተማም ህገወጥ እንቅስቃሴ ሲያደርጉ የተያዙ ግለሰቦች አሉ ብለዋል የጅማ ከተማ ከንቲባ አቶ ትጃኒ ናስር። ከተያዙ ግለሰቦች መካከል በቁጥር ይህን ያህል ብለው ባይገልጹም እርሳቸው የኦነግ ሸኔ ያሏቸውና የአማራ ብሔራዊ ንቅናቄ ፖለቲካ ድርጅት አብን አባላትም ይገኙበታል።
ፒልፍ ግሩፕ በብሔር በመለየት እዛ ያደረጉትን ተገን በማድረግ ታላቂያቸውን ደግሞ እንደ ሌላ ዞንም እርምጃ ወሰዱ። ጅማ ላይ ይላኩና በተለይ ሸኔ ጋና አቤንም ተያይዞ ወደዚህ እርምጃ እንዲወሰድ ወደ ከተማችን ይላኩ አሉ። አንዳንድ ጊዜ ቦምብ በመወርወር ሚሊሻችን ላይ ጉዳት አድርሰዋሉ። በተጨባጭ መታወቂያ ያላቸውና መገንዳቸውም የምታወቅና ወንጀለኞች ከነ ዶክመንታቸው ነው የተያዙ እንጂ ባሉ ባልተነገሰ በተጨባጭ ክላሽ፣ በተጨባጭ ሽጉጥና ብር እንዲሁም ደግሞ የራሳቸውን እቅድ ይዞ የሚንቀሳቀሱ ሰዎች ስለሆኑ በተጨባጭ ወደ 26 ሰው ነው። ከዛ ውስጥ ግን ፖሊሶች ሁሉም ነገር አጣርተው በህገ መንግስታችን ወደ ህግ የሚያቀርቡ ነው። እሱም እዛን ጊዜ ሲያጣሩና ማማን ጋር ነበር ማማ የት ነበር የሚለው ህገ ቃሎች ይዘዋሉ። የህገ ቃሎች ሲያጣሩ ደግሞ እሱን ሪፖርት እናደርጋለን።
የአብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ፓርቲያቸው በጅማ ከተማ ጽህፈት ቤት እንደሌለው ገልጸው የከንቲባውን ክስ በተመለከተ መረጃ የለንም ብለዋል።
ምንድን ነው ተደጋጋሚ ኦሮሚያ ክልል ውስጥ ያየ ነው። አማራውን ለይቶ የሚያጠቃ ጽንፈኛ ኃይል ይንቀሳቀሳል። መስተዳድሮቹም አመራሮቹም መንግስትን እየያዘ እርምጃ እየወሰደ እንደሆነ ነው የሚታወቀው እና ራሱን የሚከላከለውን ወይም መደበኛ መብቱን የሚጠቀመውን አማራ ለማሸማቀቅ መደበኛውን አማራ አብን የሚል ስም በመስጠት የሚደረግ እንቅስቃሴ ነው። በተለያዩ ቦታዎች የተለመደ ነው።
መንግስት ኦነግ ሸኔ ከሚላቸው ራሳቸውን የኦሮሞ ነጻነት ሸማቂዎች ነን ከሚሉ ምዕራብ ዞን ቃል አቀባይ ምላሽ ለማግኘት ያደረግነው ጥረት አልተሳካም። የጅማ ከንቲባ አቶ ትጃኒ ከአንድ ግለሰብ ቤት ግምቱ ከ700,000 ብር በላይ የሚሆን የውጭ ሀገር ገንዘብም ይዘናል ብለዋል። የተለያዩ የጦር መሳሪያዎችንም በአንድ ሳምንት ውስጥ መያዛቸውን ገልጸዋል።
ህዝቡ ደግሞ ጅማ ህዝብ ሰላም ነው ፈልገው፣ ከድሮ ጀምሮ ልማትን ነው ፈልገው ጅማ ህዝብ እና ጅማን ላይ ትኩረት አድርገው ይሰሩ ነበር። እዛ በኋላ የጅማ ህዝብ እነዚህ ወንጀለኞችን በማጋለጥ ሽጉጦች፣ ክላሾች እንዲሁም ደግሞ የውጊያ መነጽሮችን ጭምር የቲፒኤልኤፍ ተላላኪ ከዛ መልፎ በብር የተደገፈ ዶላር ኢትዮጵያ ብር 700 የሚሆን ዶላር ከነሱ ቁጣቸው የተያዙበትና እንዲሁም ፌላቸው ህዝቡ ውስጥ መሽጎ ጅማ ህዝብ እንደሚታወቀው በፍቅርና በመቻቻል ላይ የሚያምን ነው። ብሔር ብሔረሰቡ ከተማ የምኖርባት ሆነ ህዝባችን በማጋለጥ አካሉ አነስንፎ ህዝብ እነዚህ ሰዎች በቁጥጥር ስር ውለዋል። የውጊያ መነጽር ሌላ ጊዜ ውጊያ አካባቢ ላይ ነው የምትፈለገው። በተመሳሳይ ሳይ ነው መቀሌ ላይ እንደዚህ መከላከያ ላይ እርምጃ ወስዶ በጅማ ከተማም በተመሳሳይ ላይ ቦምብ ሞርቦ የጀመሩት እና እንደ ከተማችን ይመስላል። አሁን ደግሞ የጅማ ከተማ ራሱን ከታ ጋር ከዘዳይቶ እያጋለጠን ራሱን እየጠበቀ ያለ ህዝብ ነው። በዚህ አጋጣሚ የጅማ ህዝብን ማመስገን ይፈልጋለሁ።
የጅማ ፖሊስ አዛዥ ኢንስፔክተር አንተነ ጌታነ ባለፉት 7 ቀናት ህገወጥ የሆኑ 5 ጠመንጃ 12 የተለያዩ አይነት ሽጉጦችና የጦር ሜዳ መነጽሮች እንዲሁም የተለያዩ ጥይቶች መያዛቸውን ገልጸዋል። በጅማ ከተማ ያለው እስራት ብሔርን እንዲሁም የመጡበትን ዞን መታወቂያ ለይቶ እየተካሄደ ነው ለሚለው ትችትም የወንጀል ድርጊት ብሔርና ዞን የለውም ሲሉ አስተባብለዋል። ከንቲባው
ዝግጅታቸው መሳሪያ ብቻ ሳይሆን በብርም ድጋፍ ስለሆነ ከጅንታ ግሩፕ ከቲፒኤልኤፍ ስለዚህ ወንጀለኛ ክልል ወይም ደግሞ ዞንን ወይም ደግሞ ቤሪን አይለይም ይመታል። ወንጀለኛ ነው። ቦምብ ይዞ የውጊያ መነጽርና ክላሽና ሽጉጥ ይዞ የተገኘ ዶራል ሰውን በማታለል ሽብር ለመፍጠር የተዘጋጀ ዞንን አይለይም። እኛ ተጨባጭ ያር ነው ጅማ ወይም ሀረር ወይ ወለጋ ወይም ቤሪን አይደለም ወይም በእምነት አይደለም። ወንጀለኛውን ብቻ ነው ያዝነው። ወንጀለኛ ስንል ግን ከያዘው መሳሪያ ጋር ነው ያዝነው እንጂ በግምት አይደለም። ይሆናል ብለን አይደለም ያዝነው። ቦምብ ወርውሮ ምልሻችን ገለዋለሁ። ስለዚህ እነዚህን ህዝባችን ጠቁሞ አነስንፎ ከዛ በኋላ ነው አድሜ ህዝባችን ሲያጋልጥ ነው ከነ መሳሪያ ጭምር ያዝ ነው ማለት ነው።
የጅማ ከተማ ፍጹም መረጋጋት ውስጥ ትገኛለች ሲሉም ገልጸዋል አቶ ትጃኒ። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። የኮቪድ-19 ወረርሽኝ በዓለም ዙሪያ የቤት ውስጥ ጾታዊ ጥቃት በከፍተኛ ሁኔታ እንዲያሻቅብ ማድረጉን ባለሙያዎች ይናገራሉ። በአሜሪካም 14 ከተሞች ላይ በተደረጉ ጥናቶች ኮቪድ-19 ለጾታዊ ጥቃት ማሻቀብ ከፍተኛ ሚና መጫወቱ እየተነገረ ነው። የአሜሪካ ድምጿ ቬሮኒካ ኢግሊሲያስ ኮቪድ-19 በአሜሪካ የቤት ውስጥ ጾታዊ ጥቃት መጨመር ዙሪያ ተጠቂዎችና በጥቃት ዙሪያ የሚሰሩ ቡድኖችን አነጋግራ ያጠናቀረችውን ኤደን ገረመው እንደሚከተለው ታቀርባለች።
በዩናይትድ ስቴትስ በኮቪድ-19 ወረርሽኝ ወቅት የቤት ውስጥ ጾታዊ ጥቃት እንደጨመረ እየተነገረ ነው። ይቺ ለደህንነቷ ስትል ስሟ እንዳይጠቀስ የፈለገች የጾታዊ ጥቃት ሰለባ ከጾታዊ ጥቃት ጋር ተያይዞ ሰዎች የተሳሳተ አመለካከት አላቸው ትላለች።
ሰው ሁሉ ለምን ሰዎች በጥቃት ውስጥ ይኖራሉ? ለምንድን ነው ጥለው የማይሄዱት? ጥቃቱን ውስጣቸው ይፈልገዋል ማለት ነው እንዴ? ይላል። እውነታው ግን ይሄ ሳይሆን ጥቃት ማለት ቅልፍልፍ አድርጎ የሚይዝ አዙሪት መሆኑ ነው።
የጾታዊ ጥቃት ሰለባዋ አክላም ስለ ኑሮዋ ስታስረዳ ኑሮዬ ልክ እንደሚፈነዳ ቦምብ ነበር ስትልም ታነጻጽረዋለች።
እኔ መጨረሻ ላይ የተረዳሁት ነገር ይህንን ትዳር ጥዬው ካልሄድኩ በአመት ጊዜ ውስጥ እንደምሞት ነው። ወይ እሱ ይገለኛል፣ ወይ እኔ ራሴን አጠፋለሁ። አሊያም በነበርኩበት ጭንቀትና ሰቆቃ ምክንያት ካንሰር ይዘኝ ነበር።
ይሄ የሆነው ታዲያ ከኮቪድ-19 ወረርሽኝ በፊት ነበር። ቀን ሙሉ ስራ መዋልና በኋላም ከጓደኞቿ ጋር ጊዜ ማሳለፍ ከነበረችበት ስሜትና ሁኔታ እንድትወጣ አግዟታል። ይሁንና የኮቪድ-19 ወረርሽኝ የጾታዊ ጥቃት ሰለባ የሆኑ ሴቶች መልሰው መቋቋም እንዳይችሉ ሁኔታውን አክብዶታል። አማንዳ ካትስ በሜሪላንድ ጾታዊ ጥቃት ለደረሰባቸው የአይሁድ ትብብር ተቋም ውስጥ ነው የሚሰሩት። ኮቪድ-19 ለጾታዊ ጥቃት ሁኔታዎችን አመቻችቷል ይላሉ።
በጣም ብዙ ጥቃት አድራሾች በተጠቂዎች ላይ ተጽዕኖ ለማሳደር ኮቪድ-19ን ሲጠቀሙበት እያየን ነው። ተጠቂዎች ከቤት እንዳይወጡ ለማድረግ ከቤት ከወጣሽ ተመልሰሽ መምጣት አትችም፣ ምክንያቱም ኮቪድ-19 ይዘሽብኝ ትመጫለሽ እያሏቸው ነው።
የቤተሰብ ሕግ ማዕከል ዳይሬክተሩ ቶማስ ሚኒየን በበኩላቸው ጾታዊ ጥቃቶቹ እየጨመሩ ያሉት በብዛት ሳይሆን በአደገኝነት ነው ይላሉ።
ያስተዋልነው ነገር ቢኖር ምንም እንኳን እያስተናገድን ያለነው ተመሳሳይ ቁጥር ያላቸው ተጠቂዎችን ቢሆንም ተጠቂዎቹ ላይ እየደረሰ ያለው የጥቃት አይነት ግን አደገኛ መሆኑን ነው። ድብደባ፣ ጠመንጃዎችና ሌሎች መሰል መሳሪያዎችን የሚጠቀሙ ጾታዊ ጥቃት አድራሾች እየጨመሩ ነው።
ጥናት አድራጊዎች እንደሚሉት በአሜሪካ በትንሹ በ14 ከተሞች ላይ ጾታዊ ጥቃት ጨምሯል። ኤሚሊ ለስሪ በበርሚንግሃም ዩኒቨርሲቲ የምጣኔ ሀብት ባለሙያ ሲሆኑ በዚህ ዙሪያም ጥናት ያደርጋሉ።
በዚህ ባለንበት በ2020 ዓ ም በመጋቢት ሚያዝያና ግንቦት ወራቶች ከጾታዊ ጥቃት ጋር በተያያዘ ወደ ፖሊስ ጣቢያዎች የተደረጉ የስልክ ጥሪዎችን ካለፈው ዓመት ከ2019 ጋር ስናወዳድራቸው በ7% ጭማሪን ያየ ነው። የተለመዱ የጾታዊ ጥቃት የሚጠበቅባቸው የህብረተሰብ ክፍሎችና መመዘኛዎች እንዳሉ ሆነውም ተጨማሪ አዳዲስ ጥቆማዎች መኖራቸውን ያስተዋል ነው።
ይሁንና አቃቤ ህጎችን በአሁን ሰዓት እያሳሰባቸው ያለው ጉዳያቸውን ለህግ ማቅረብና እርዳታ መሻት የማይችሉ ህጻናት ተጠቂዎች ሁኔታ ነው። የጾታዊ ጥቃት ልዩ ኃላፊ የሆኑት ዴቢ ፌንስተንም ይህንኑ ስሜት ይጋራሉ።
ትምህርት ቤት መሄድ የነበረባቸው ህጻናት አሁን በየቤታቸው ነው እየተማሩ ያሉት። ስለዚህ አሁን እንደ ቀድሞ ትምህርት ቤት ውስጥ ላሉና ለሚያምኗቸው አካላት ችግራቸውን ማጋራት አይችሉም።
ተጠቂዎች የነጻ የስልክ መስመሮችን መጠቀምና ለመንግስትም የከለላ ጥያቄዎችን ማቅረብ ይችላሉ። እንደ ዶርዌይስ የመሳሰሉ ተቋማትም የምክር አገልግሎትን የሚሰጡ ሲሆን ናታሊ ዌድ በዶርዌይስ የጾታዊ ጥቃት አማካሪ ናቸው።
ጾታዊ ጥቃት እንዲፈጸም የሚያበረታቱ ሁኔታዎችንና አጋጣሚዎችን ለመለየት እንሰራለን። ተጠቂዎችን ስናማክርም አጥቂዎቻቸው ሲበሳጩ ሁኔታውን ከሚያባብሱ ቦታዎች ቀድመው ገለል እንዲሉ እንመክራቸዋለን። ለምሳሌ አጥቂያቸው መበሳጨት የጀመረው ወጥ ቤት ውስጥ ያሉ ከሆነ ቀስ ብለው ከዛ እንዲወጡና ወደ ሌላ ክፍል እንዲሄዱ ነው የምንመክራቸው። ምክንያቱም ወጥ ቤት ውስጥ ለአደጋ የሚያጋልጡ መሳሪያዎች ስላሉ ነው።
ጥቃት ውስጥ ያለፉ ሰዎች ከጥቃት ለማገገም ጊዜ የሚወስድ ነገር ቢሆንም ማገገም ግን ይቻላል ይላሉ። ጥቃት በቃኝ ብሎ ለመውጣትም ድፍረትና ትዕግስት እንደሚያስፈልግ ባለሙያዎች ይናገራሉ።
የኢትዮጵያ ጦር የማንንም የውጭ ኃይል ድጋፍ ሳይፈልግ የህወሓትን የጥፋት ቡድን የመደምሰስ ቁመናለው ሲሉ የመከላከያ ሚኒስትር ዶክተር ቀነአ ያደታ ተናግረዋል። ሚኒስትሩ ይህን ያሉት የኤርትራ ጦር ከኢትዮጵያ የመከላከያ ኃይል ጋር ወግኗል በሚል ከህወሓት የተሰነዘረውን ውንጀላ ባጣጣሉበት አስተያየት ነው። የኢትዮጵያ ህዝብ ለሰራዊቱ ያሳያለውን ድጋፍ አጠናክሮ እንዲቀጥልና የትግራይ ልዩ ኃይልም አጥፊ ቡድኑን አሳልፎ በመስጠት ህዝብና ሀገርን እንዲታደግ ሚኒስትሩ ጥሪ አቅርበዋል። ፀሐይ ዳምጠው ተከታዩን ዘገባ ልካለች።
የመከላከያ ሚኒስትሩ ዶክተር ቀነአ ያደታ ዛሬ የሰጡት መግለጫ በህወሓት ተሰራጩ ባሏቸውና ሐሰት ስሉ በጠቀሷቸው መረጃ ላይ ያተኮረ ነው። የሐሰት መረጃዎቹ የጽንፈኛው ቡድን የተስፋ መቁረጥ ምልክቶች ናቸው ያሉት ሚኒስትሩ መንግስት ከውጭ ሀገር ጋር ሆኖ የትግራይ ህዝብ እየወጋ ነው የሚለውን ውንጀላ በምሳሌነት ጠቅሷል።
ከውጭ ሀገር ጋር ሆነን ሰራዊቱ የትግራይን ህዝብ እንደመወግ አይነት ነገር አድርጎ ያቀርባል። ይሄም ስህተት ነው። በአንድ በኩል ይሄንን የጥፋት ቡድንን ለማስወገድ ሰራዊቱ ምንም ሌላ ተጨማሪ ድጋፍ አይጠይቅም። በቃ እንካንስ ይሄ ጥፋተኛ ቡድን ምንም ህዝባዊ አላማ የሌለው ቡድን ይቅር፣ ከዚህ በላይ ማይል ቢመጣ ያለምንም ድጋፍ ያለምንም ተጨማሪ ኃይል ሰራዊቱ ተልእኮ ሊፈጽም ይችላል። ለዚህ ከውጭ የሚጠይቅበት ምክንያት የለውም። በቂ ነው ለዚህ ቡድን። ምንም ይሄ ቡድን በጣም ጠንካራ ስለሆነ ከውጭ ድጋፍ የሚጠይቅበት ነገር የለውም። ሁለተኛ፣ ከማንኛውም የውጭ ኃይል ጋር ሆኖ አገሩንም አያውቅም ሰራዊቱ። ለዚህም አልተፈጠረም። እንደዚህም ካሃዲ አይደለም። ምናልባት ካሃዲዎቹ ከራሳቸው አንግል አይቶ በዚህ ደረጃ አስቦ ካልሆነ በቀር ሰራዊቱ ከማንም የውጭ ኃይል ጋር ሆኖ ህዝቡን ሀገሩን የሚወጋበት ስነ ልቦናም ፍላጎትም አስተሳሰብም የለውም።
ጦርነቱ ተራ ወንጀለኛን የመፈለግ ሳይሆን የሀገር ሉዓላዊነት አደጋ ውስጥ የጣለን ጽንፈኛ ቡድን አድኖ የመያዝ ግብ ያለው ነው ብለዋል የመከላከያ ሚኒስትሩ ዶክተር ቀነአ ያደታም። ይሄ ቡድን ህግ የማስከበር ስራውን የእርስ በርስ ጦርነት አስመስሎ እያቀረበ ነው ያሉት ሚኒስትሩ ይህም ስህተት መሆኑን ገልጿል። የመከላከያ ሚኒስትሩ ዶክተር ቀነአ ህዝቡ እያሳየ ያለውን ድጋፍ አጠናክሮ እንዲቀጥልና የትግራይ ልዩ ኃይልም አጥፊ ቡድኑን አሳልፎ በመስጠት ህዝብና ሀገርን እንድታደግ ጥሪ አቅርበዋል።
የትግራይ ልዩ ኃይልና ሚሊሻው ይህንን ለጥፋተኛ ቡድን ተገን መሆን አለበት። እነሱ በተጠቀሙበት ልዩ ኃይሉ ሚሊሻው ምንም ጥቅም በማያገኝበት አላማ ለሌለው ጦርነት መሰለፍ አለበት። አላስፈላጊ መስዋዕትነትንም መክፈል አለበት። ስለዚህ ልዩ ኃይሉ እጁ ለሰራዊታችን መስጠት አለበት። ከተቻለም የጥፋት ኃይሉን በራሱ ይዞ ወደ ህግ ማቅረብ አለበት። በራሱ ራሱንም ነጻ ማውጣት አለበት። የትግራይ ህዝብም ከዚህ የጥፋት ቡድን ነጻ እንዲሆን ጥረት ማድረግ መቻል አለበት ማለት ነው። ከዛ ውጭ ግን የግድ ይከላከላለሁ፣ ለዚህ ጥፋተኛ ቡድን ይዋጋለሁ የሚል ከሆነ ደግሞ እንደሚደመሰስ እርምጃ እንደሚወሰድ ደግሞ ማወቅ አለበት።
የመከላከያ ሰራዊቱ የሚወስደውን የህግ የማስከበር እርምጃ በጥንቃቄ እያከናወነ መሆኑንም ነው ሚኒስትሩ የገለጹት። የትግራይ ህዝብ የጥፋት ቡድኑን ሴራ በመገንዘብ ለጉዳት እንዳይዳረግ በማለትም አስጠንቅቋል። ህዝቡ ለሰራዊቱ እያሳየ ያለውን ድጋፍ እንዲያጠናክርም ጠይቋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ።
ሰላም 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 ነፍሱ ከሰፊው ቀኖ በሚመጣው አየር በሚነፍሰው ንፋስ ያለን መልካም ምኞት ያለን ቀና መንፈስ የሰላም ጥሪያችን መልእክታችን ይድረስ የተበከለ
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን በፌስቡክ ገጻችን @voa አማሪክ በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።